የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ስርጭት
በ22 በ25ና በ31 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ አርብ ታህሳስ 19 2011 ዓ.ም ፕሮግራም ጀመረ።
የኢትዮጵያ ሕግጋት በቀላሉ እንዲገኙ ለማድረግ የሚያስችል ቋት ተዘጋጀ።
ማንም ሰው ባለበት ቦታ ሆኖ ይሄን ሕግ ማግኘት የሚችልበትን ስርዓት መዘርጋት ስላለብን ይሄ የሶፍትዌር ግንባታ ተጠናቆ ለአገልግሎት ዝግጁ ሆኗል።
የፌዴራል ጠቅላይ አቃቤ ሕግ ብርሃኑ ጸጋዬ ናቸው የተሰሙት። በመጽሔት አብይ ርዕስ ዝርዝሩ ይቀርባል።
በዛሬ የሁለተኛ አጋማሽ ወቅታዊ ርዕሰ ጉዳዮች እና አፍሪካ በጋዜጦች ይቀርባሉ።
ከዛሬ የዓለም ዜና መካከል ደግሞ ዋና ዋናዎቹን ሰለሞን።
በደቡብና በኦሮሚያ ክልሎች በአማሮና ሱሮ ባርጉዳ ወረዳዎች ውስጥ ግጭት ተፈጥሮ 4 ሰዎች መገደላቸው ተሰማ። ኤርትራ ውስጥ የሕክምና በጎ ፈቃድ ለመስጠት ኢትዮጵያውያን ሐኪሞች ተንቀሳቀሱ። የኮንጎ ዲሞክራሲያዊት ሪፐብሊክ ምርጫ ከነገ በስቲያ ይካሄዳል። የዩናይትድ ስቴትስ መንግስት ከፊል መዘጋት ማክተሙን የሚጠቁም አንዳችም ፍንጭ የለም። ዋና ዋና ዜና ነው።
አመሰግናለሁ ሰሎሞን። ሰላም አድማጮች፣ እንደምን አምሽታችኋል? የምናስተናግዳችሁ አዲሱ አበበና
እኔም ሰሎሞን አባተነን። ክቡራትና ክቡራን ጤና ይስጥልን፣ እንደምን አመሻችሁ። እስከ ምሽቱ 4 ሰዓት አብረናችሁ እንቆያለን።
ንጉሡ ታምሬ ፕሮግራሙን እየመራ ነው። አሁን የዓለም ዜናው ይቀድማል።
በደቡብና በኦሮሚያ ክልሎች ውስጥ በሚገኙ አማሮና ሱሮ ባርጉዳ ወረዳዎች በተፈጠረ ግጭት 4 ሰዎች መገደላቸውን የአማሮ ወረዳ አስተዳደር አስታወቀ። የሱሮ ባርጉዳና የገላና ወረዳዎች አመራር አባላት ወደ ሕዝብ እንዳይወርዱ በኦነግ ማስጠንቀቂያ ተሰጥቷቸዋል ሲሉ የወረዳው ባለሥልጣን ለቪኦኤ በሰጡት ቃል ከሰዋል። ግጭቱ መኖሩን እንደሚያውቅና ባለሥልጣናቱ ከኦነግ ታጣቂዎች የተሰጣቸው ምንም ማስጠንቀቂያ እንደሌለ ለቪኦኤ የገለጸው የምዕራብ ጉጂ ዞን አስተዳደር የዞኑ የመንግሥት መዋቅር ሕዝቡን እያስተዳደረ ነው ብሏል። ጥቃቱን እየፈጸመ ያለው ዘመናዊና ከባድ መሳሪያ የታጠቀ የኦነግ ኃይል ነው ብለዋል ዘጋቢያችን ያነጋገራቸው ነዋሪዎች። ከምዕራብ ጉጂ ዞን ገላናና ሱሮ ባርጉዳ ወረዳዎች አርብቶ አደሮችን ለማግኘት ያደረገው ጥረት አለመሳካቱን ሪፖርተራችን ከስፍራው ያጠናቀረው ዘገባ ዝርዝር በመጽሔት ይቀርባል።
በሌላ ዜና ኦሮሚያ ክልል ውስጥ ከሚንቀሳቀሱ ፓርቲዎች ጋር አብሮ ለመስራት የገባውን ቃል አክብሮ እየተንቀሳቀሰ መሆኑን የኦሮሞ ዴሞክራሲያዊ ፓርቲ ኦዴፓ አስታወቀ። ከፓርቲዎቹ ጋር በተለያየ ደረጃ በጋራ ለመስራት ስምምነት ላይ መድረሱን የኦዴፓ የሕዝብ ግንኙነት ኃላፊ አቶ ታዬ ደንዳ ተናግረዋል። ሙክታር ጀማል ዝርዝሩን ይዟል።
የኦሮሞ ዲሞክራሲያዊ ፓርቲ ኦዴፓ ህዝቡን ከችግር ለማውጣትና የህዝቡን ሰላም ለማረጋገጥ ተመሳሳይ አጀንዳ ካላቸው ድርጅቶች ጋር በቅንጅትም ሆነ በትብብር አብሮ እየሰራ መሆኑን ዛሬ በጽህፈት ቤቱ በሰጠው መግለጫ አስታውቋል። የኦሮሞ ዲሞክራሲያዊ ፓርቲ ጽህፈት ቤት የህዝብ ግንኙነት ኃላፊ አቶ ታዬ ደንዳ እንደገለጹት ኦዴፓ ሀገሪቷ ያለችበትን የለውጥ ሂደት ለማሻገር የፖለቲካ ምህዳሩን በማስፋት የተለያዩ ከውጭ የነበሩ ፖለቲካ ድርጅቶች ወደ ሀገር ገብተው በሰላም እንዲንቀሳቀሱ ምህዳሩን ማስፋቱንና ከብዙሃኑ ጋር የመስማማት ሁኔታ ላይ ተደርሶ በጀኔራል ከማል ገልቹ የሚመራው የኦሮሞ ብሔራዊ ፓርቲና በአቶ አባነጋ ጃራ የሚመራው በኦሮሞ ነጻነት ግንባር አንድነት መካከል መግባባት ላይ ተደርሶ በቅርብ ለመውጣት ዝግጁ ነን ብሏል። ከዚህ ቀደም በአቶ ሌንጮ ለታ ከሚመራው የኦሮሞ ዴሞክራሲያዊ ግንባር ጋር የተደረገ ስምምነትን በተመለከተ የደረሱበትን ደረጃ አቶ ታዬ ለመገናኛ ብዙሃን ገልጸዋል።
የቴክኒክ ኮሚቴ አቋቁመን አሁን መርጀሩን ክልክሉ የምናጠናቅቅበት ደረጃ ላይ ነው ያለ ነው። ከዚህም ባሻገር ሌሎች ፓርቲዎች በቅርቡ የመግባቢያ ሰነድ እየተፈራረምን የሚታዩት ይኖራል ማለት ነው። በአጠቃላይ በክልላችን ከሚንቀሳቀሱ የፖለቲካ ፓርቲዎች ጋር በሰላም ሕግንና ሕግን መሰረት በማድረግ በመግባባት አብረን እየሰራን ነው።
አቶ ታዬ በአገር ግንባታ ሂደት ላይ ከብዙ ድርጅቶች ጋር የኦሮሞ ዲሞክራሲያዊ ፓርቲ መግባባቱን ገልጸው በአምስት ዋና ዋና ነጥቦች የሕግ የበላይነትን ማስጠበቅ፣ የዲሞክራሲ ሂደትን መገንባት፣ ነጻ የሆኑ ተቋማትን ማቋቋም፣ የሀገሪቷን ምጣኔ ሀብት እንዲያንሰራራ ማድረግና ችግር ውስጥ የገባውን የማህበራዊ ሁኔታ በተለይ የትምህርት ጥራት ላይ አብሮ ለመስራት ከግንዛቤ ተደርሶ እንደነበር አስታውቋል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ።
አመሰግናለሁ ሙክታር ለዘገባው። የኢትዮጵያን ህግጋት ማንንም ተጠቃሚና የሚፈልግ ሰው በቀላሉ እንዲያገኛቸው ለማድረግ የታሰበ የመረጃ ቋት ማዘጋጀቱን የኢትዮጵያ ፌዴራል ጠቅላይ አቃቤ ህግ አስታወቀ። ይህ የመረጃ ቋት ከ1934 ዓመተ ምህረት እስከ 2010 ዓመተ ምህረት ባለው ጊዜ የወጡ ህግጋትንና ደንቦችን የያዘ መሆኑ ተገልጿል። የሰነዶች ማረጋገጫና ምዝገባ ኤጀንሲን አሰራርም ለተገልጋዮች ቀላል ቅርበት እንዲኖረው የሚያደርግ የተባለ የኢንተርኔት አገልግሎትም ይፋ ተደርጓል። እንደዚህ አይነት አሰራሮች በሀገሪቱ የተጀመረውን የለውጥ ሂደት በተግባር ያግዛሉ ሲሉ ፌዴራል ጠቅላይ አቃቤ ህግ ብርሃኑ ጸጋዬ ዛሬ ለጋዜጠኞች በሰጡት መግለጫ ተናግረዋል። ተጨማሪ ዘገባ በመጽሔት ይዘናል።
ኢትዮጵያ ውስጥ እየተካሄደ ያለውን የለውጥ ሂደት ለመቀልበስ የሚደረጉ ያላቸውን እንቅስቃሴዎች እንደሚቃወም የሲዳማ አርነት ንቅናቄ በምህጻሩ ሲአን አስታውቋል። ለውጡን ከፍተኛ መስዋዕትነት የተከፈለበትም ብሎታል ሲአን። የተለያየ ስብጥር ባላቸው የሐዋሳ ከተማ ነዋሪዎች መካከል አለመተማመን እንዲኖርና ሁከት እንዲፈጠር የሚያደርጉ ኃይሎችን አወግዛለሁ ብሏል ሲአን ዛሬ በሰጠው ጋዜጣዊ መግለጫ። በሐሳብ ልዕልናና በሰላማዊ መንገድ እንጂ ሁከት በመፍጠርና ሰላም በመንሳት የሚደረግ ትግል ተቀባይነት የለውም ብሏል ንቅናቄው አክሎ። የሲዳማ ህዝብ ንቅናቄ ያለው የሲዳማ ክልልነት ጥያቄ ውሳኔ ህዝብ ሂደት ቅርታ አድማጮች፣ ይህንን ሀረግ እንደገና አነበዋለሁ። የሲዳማ ህዝብ ጥያቄ ነው ያለው የሲዳማ ክልልነት ጥያቄ ውሳኔ ህዝብ ሂደት የደረሰበትን ደረጃ መንግስት ለህዝብ እንዲያሳውቅ ሲአን ጠይቋል። ይህም በመጽሔት ይዘገብበታል።
ኤርትራ ውስጥ የሕክምና የበጎ ፈቃድ አገልግሎት ለመስጠትና የልምድ ልውውጥ ለማድረግ የተነሱ 39 ኢትዮጵያውያን የሕክምና ባለሙያዎች ዛሬ መሸኘታቸውን የመንግሥቱ መገናኛ ብዙሃን ዘገቡ። ባለሙያዎቹ ኤርትራ ውስጥ የሚቆዩት ለሁለት ወራት መሆኑ ተገልጿል። የኤርትራ የበጎ ፈቃድ ዘማች ሐኪሞቹን ቡድን የሸኙት የኢትዮጵያ ጤና ጥበቃ ሚኒስትር ዴኤታ ዶክተር ሊያ ታደሰ ተመሳሳይ ተልእኮዎች ወደ ሌሎችም የምስራቅ አፍሪካ ሀገሮች እንደሚደረጉ መናገራቸው ተዘግቧል። ኤርትራ ዘማቹ የኢትዮጵያ የበጎ ፈቃድ ቡድን ያቀፈው 35 ሐኪሞች፣ ጠቅላላ ሐኪሞችና 4 ስፔሻሊስቶችን መሆኑ ታውቋል።
ኮንጎ ዲሞክራሲያዊት ሪፐብሊክ ውስጥ ከነገ በስቲያ እሁድ ይካሄዳል የተባለው ምርጫ ኮሚሽኑ ዝግጁ መሆኑንና በተባለው ጊዜ እንደሚካሄድ የአገሪቱ የምርጫ ኮሚሽን አስታውቋል። ምርጫው ለምን ላይካሄድ እንደሚችል አንዳችም ምክንያት አልታየኝም ሲሉ ዛሬ ከቪኦኤ ጋር ባደረጉት ቃለ ምልልስ የተናገሩት የሀገሪቱ ፕሬዚዳንት ጆሴፍ ካቢላ ጸጥታና ደህንነቱም ሙሉ በሙሉ እንደሚጠበቅ ቃል ገብተዋል። ባለፈው እሁድ ይካሄዳል ተብሎ የነበረው ፕሬዚዳንታዊና የፓርላማ ምርጫ ዋና ከተማይቱ ኪንሻሳ ውስጥ በሚገኝ መጋዘን ላይ በተነሳ እሳት የምርጫ መሳሪያዎችና ቁሳቁስ በመቃጠላቸው ለአንድ ሳምንት ተገፍቶ ነው ወደ ከነገ ወዲያ የተዛወረው። ከቃጠለው ወዲህ ለሚፈለጉ መሳሪያዎችና ቁሳቁስ ሙሉ በሙሉ ለምርጫ አስፈጻሚ ባለሥልጣናቱ መድረሳቸውን ሚስተር ካቢላ ለቪኦኤ አረጋግጠዋል።
የተባበሩት የአረብ ኤሚሬቶች ከሰባት ዓመታት በኋላ በሶሪያ ዋና ከተማ ደማስቆ ውስጥ ኤምባሲውን በአዲስ መልክ ከፍቷል። ይሁን እንጂ ለስምንት ዓመታት ያህል በተካሄደው የውጭ ጣልቃ ገብነትን በጋበዘ የእርስ በርስ ጦርነትና በሽብር በተናወጠችውና በደቀቀችው ሶሪያ ሰላም የመመለሱ ጉዳይ ከባድ መሆኑ አይቀርም እየተባለ ነው። ሪፖርተራችን ዝላቲትሳ ሆክ ያጠናቀረችው ተጨማሪ ዘገባ አለ። አዳነች ፍሳዬ ታቀርበዋለች።
ማንብጅ በተባለችው የሰሜን ኮሪያ ከተማ ላይ የተመደቡ በዩናይትድ ስቴትስ የሚደገፉ የጥምረት ኃይሎች በአካባቢው ለሚኖሩት ኩርዶች ጸጥታን የመጠበቅ ተስፋ ሰጥተዋል። የትራምፕ አስተዳደር በያዝነው ወር የአሜሪካ ወታደሮች ከሶሪያ እንደሚወጡ ተናግሯል። ቱርክ በበኩሏ በኩርድ ሚሊሻ ላይ ወታደራዊ እንቅስቃሴ እንደምታካሄድ አስታውቃለች። የማንብጅ ከተማ ነዋሪዎች በቱርክ በሚደገፉት ነጻ የሶሪያ ሰራዊት በተባሉት አማጽያን ተከበናል፣ የዩናይትድ ስቴትስ ወታደሮች ከወጡም ጥቃት ሊከፍቱብን ተዘጋጅተዋል የሚል ስጋት አላቸው። ሬድዋን አስካር የተባሉ የማንጅብ ነዋሪ ስጋታቸውን ገልጸዋል።
ሁሉም በሚከፈተው ውጊያ ምክንያት ይፈናቀላል። የሶሪያ ነጻ ሰራዊት የተባለው ቡድን ደግሞ ርኅራሄ የሌለው ጨካኝ ነው።
በከባድ ዝናብና በጎርፍ መጥለቅለቅ ምክንያት በሰሜን ኮሪያ ያሉት የስደተኞች ሰፈሮች ሊኖርባቸው በማይቻል ደረጃ ላይ መድረሳቸውን የሶሪያን ጉዳይ የሚከታተለው የሰብአዊ መብት ቡድን ገልጿል። የረድኤት ድርጅቶችም የረዷቸው ነገር እንደሌለ ቡድኑ ጠቁሟል። የተባበሩት የአረብ ኤሚሬቶች ትላንት ኤምባሲውን ደማስቆ ላይ በአዲስ መልክ ከፍቷል። ይህም የሶሪያ ፕሬዚደንት ባሽር አልአሳድ በአረቡ ዓለም ተቀባይነት ወደ ማግኘት እየተመለሱ እንደሆነ ተደርጎ ታይቷል። ሶሪያ ያሉት የኢራቅ አምባሳደር ሌሎች የአረብ ሀገሮችም ከሶሪያ መንግስት ጋር ግንኙነታቸውን እንዲያድሱ ጥሪ አቅርበዋል።
ሶሪያ የአረቡ ዓለም መሃል የሆነች ሀገር ነች። በአረቡ ዓለም ወሳኝ የሆነ ስትራቴጂካዊ አቀማመጥ አላት። ስለሆነም በአረቦች ላይ የምትባል ሀገር አይደለችም። መላ የአረብ ሀገሮች ኤምባሲዎቻቸውን በደማስቆ መልሰው እንዲከፍቱ ነው ጥሪ የማደርገው።
የዩናይትድ ስቴትስ አጋር የሆነው የተባበረው የአረብ ኤሚሬቶች የባሽር አልአሳድን መንግስት የሚዋጉትን አማጽያን በገንዘብ ከሚረዱት የአረብ ሀገሮች አንዱ ነበር። አሁን ግን የሀገሪቱ መሪዎች ክልላዊ ጣልቃ ገብነት የሚሉትን ለመከላከል ሶሪያ ውስጥ መቆየት እንደሚያስፈልግ ገልጸዋል።
ዩናይትድ ስቴትስን ከሜክሲኮ ጋር በሚያዋስነው ድንበር ላይ ለማቆም ላሰቡት ግንብ የጠየቁትን ወጪ የተወካዮች ምክር ቤቱ ካላጸደቀላቸው በሀገራቸውና በሜክሲኮ መካከል ያለውን ወሰን ሙሉ በሙሉ እንደሚዘጉ ፕሬዚደንት ዶናልድ ትራምፕ በድጋሚ ዛቱ። ፕሬዚደንቱ አክለውም በጀቱ ካልተፈቀደ ዋሽንግተን ለደቡብ አሜሪካ ሀገሮቹ ሆንዱራስ፣ ለጓቴማላና ለኤልሳልቫዶር የምትሰጠውን እርዳታ እንደሚያቆሙ ዛሬ አስጠንቅቀዋል። በተጨማሪም ሀገራችን የተጫኑባትን አስደማሚ የኢሚግሬሽን ሕግጋት መለወጥ አለብን ሲሉ ዛሬ በተከታታይ ባወጧቸው ትዊቶች አሳስበዋል።
በዜና የጀመረው ፕሮግራማችን በ19ና በ25 እንዲሁም በ31 ሜትር ባንድ አጭር ሞገድ በናይል ሳትም ጭምር እስከ ምሽቱ 4 ሰዓት ይቀጥላል።
መልካም ምሽት በድጋሚ የተከበራችሁ አድማጮች፣ እያስተናገድናችሁ የምንቆየው ሰሎሞን አባተና
አዲሱ አበበ ነን። በሁለተኛው አጋማሽ ከሚቀርቡ ዝግጅቶች አንዱን ለቅምሻ ያህል እናሰማችሁ።
አንተ ሙስሊምና አንተ ክርስቲያን ተባብሎ የሚከበር በዓል አልነበረም? እዛ አካባቢ ያለው ነገር በጣም ደስ ይላል። በቃ እኛነታችንን ትክክለኛዋን ኢትዮጵያ ድሮ ምናቃትን ያልተከፋፈለችውን አንድ የሆነችውን ሁሉም ሰው በሰውነቱ የሚተዋወቅባት ሰው በሰውነቱ የሚዋደድባትን ኢትዮጵያ ለማየት ችያለሁ፣ ቁልቢ ላይ ማለት ነው።
የቁልቢ ገብርኤል ተሳላሚ መንገደኛ ምእመን ናቸው። ዘገባለን። አሁን የዕለቱ አብይ ርዕስ ይቀርባል።
ከትናንት እስከ ዛሬ በአገሪቱ የወጡ ሕጎችን ለሕብረተሰቡ ተደራሽ የሚያደርግ የመረጃ ቋት ማዘጋጀቱን የፌዴራል ጠቅላይ አቃቤ ሕግ አስታወቀ። ይህ መረጃ ቋት ሕብረተሰቡ ከ1934 እስከ 2010 የወጡ ሕጎችንና ደንቦችን በቀላሉ እንዲያገኝ እንደሚያስችለውም ተጠቁሟል። የሰነዶች ማረጋገጫና ምዝገባ ኤጀንሲን አሰራር ለተገልጋዮች ይበልጥ ተደራሽ የሚያደርግ የኢንተርኔት አሰራርም ይፋ ተደርጓል። እንደዚህ አይነት አሰራሮች በሀገሪቱ የተጀመረውን የለውጥ ሂደት በተግባር እንደሚያግዙ የፌዴራል ጠቅላይ አቃቢ ሕግ ብርሃኑ ጸጋዬ ለጋዜጠኞች አብራርተዋል። እስክንድር ፍሬው ነው የተከታተለው።
በኢትዮጵያ የወጡ ሕጎችን ደንቦችና መመሪያዎችን ማግኘቱ ከወረቀት ጋር የተገናኘ አካላዊ ድጋፍ ጭምር የሚጠይቅ ሆኖ ቆይቷል። ነጋሪት ጋዜጣን ማፈላለግ፣ ለዚህም ወደ ብርሃንና ሰላም ማተሚያ ድርጅት መጓዝም የግድ እንደነበር የዛሬ እውነታ የቀጠለ ሁኔታ ነው። ዛሬ በጠቅላይ አቃቤ ሕግ የተሰጠው መግለጫ ግን ይህ ችግር መቃለሉን፣ ዘመኑ ወደ ደረሰበት አሰራርም መገባቱን የጠቆመ ነው። የኢትዮጵያ ጠቅላይ አቃቤ ሕግ ብርሃኑ ጸጋዬ እንዳሉት አዋጆች፣ ደንቦችና መመሪያዎች በአንድ ላይ የሚገኙበት የመረጃ ቋት ተዘጋጅቷል።
የኢፌዴሪ ጠቅላይ አቃቤ ሕግ ከ1934 ዓ.ም ጀምሮ እስከ 2010 የወጡ ሕጎች አሉ። እነዚህ ሕጎች አንደኛው በተቻለ መጠን ብርሃንና ሰላም ማተሚያ ድርጅት ገዝቶ የመጠቀም እድል አለ። ይሄ በተፈለገ መልኩ ተደራሽም አይደለም። በተለይ ደግሞ ከዚህ ከአዲስ አበባ ውጪ ቅርንጫፍ የለውም ተቋሙ። ተደራሽ ስላልሆነ ይሄንን ሊተካ የሚችል ማንም ሰው ባለበት ቦታ ሆኖ ይሄን ሕግ ማግኘት የሚችልበትን ስርዓት መዘርጋት ስላለብን ይሄ የሶፍትዌር ግንባታ ተጠናቆ ለአገልግሎት ዝግጁ ሆነዋል። በተጨማሪም ሕጉ እንኳን የሚሸጥ ቢሆንም ሁሉም ሕጎች አይደሉም እዛ የሚገኙት ማለት ነው። በተለይ ቀደም ብሎ የወጡትን ከ1934 ጀምሮ ያሉትን ሕጎች ማግኘት በጣም ያስቸግራል። ቅርብ ጊዜ የወጡት በዛ ሊገኙ ይችላሉና ሁሉንም ሕጎች ስለሚያስፈልጉና ጠቃሚም ስለሚሆኑ ይሄን ስርዓት መገንባት አስፈላጊ ሆነዋል።
ለዚህ አገልግሎት የተዘጋጀው ሶፍትዌር ያለ ኢንተርኔት ጭምር የሚሰራ መሆኑንም ጠቅላይ አቃቤ ሕጉ ተናግረዋል። ህጎችና አዋጆችን ማግኘት አስቸጋሪ ሆኖ መቆየቱንም አስተውሰዋል።
ጠቅላይ አቃቤ ሕግ ይህን ሶፍትዌርና ድረገጽ ይፋ ያደረገው ህጎችና ሰበር ውሳኔዎች ለህዝቡም ለተለያዩ ተቋማት እንኳን ለሌሎች ተቋማት ይቅርና ይህንን ስራ በዕለት ተዕለት የሚሰሩ ዳኞች፣ አቃቤ ሕጎች፣ ፖሊሶች ህጉን ለማግኘት የሚቸገሩበት ሂደት አለ። ለምሳሌ ዳኞች ውሳኔ በሚሰጡበት ጊዜ፣ የተለያዩ አዋጆች በሚጠቀሱበት ጊዜ የተሻረ ያልተሻረ የተቀየረ ያልተቀየረ የሚሉትን ህጉን ባለማግኘት ውሳኔ የሚዘገይበት ሂደቶች ሲያጋጥሙን ነበር። እነዚህን ጉዳዮች ይቀርፉልናል። ሄዶ ሄዶ ፍትህ በተሳለጠና በተቀላጠፈ መልኩ እንዲሁም ደግሞ ህግን መሰረት አድርጎ ህብረተሰቡ አጠቃላይ በከፍተ ስርዓት ማግኘት የሚገባውን አገልግሎት የሚያገኝበት ሂደትን የሚፈጥር ነው። ይህ ሶፍትዌር ለዕለት ተዕለት ስራ ብቻም ሳይሆን ለትምህርት ተቋማትም ለምርምርም የሚፈልጉ ባለሙያዎች በቀላሉ ምርምር ለማድረግና በህጉ ላይ የሚታዩት ንጽጾችንም አውጥቶ ለእኛም ግብአት በሚሰጥ መልኩ አጋዥ ይሆናቸዋል ማለት ነው። ስለዚህ ጠቀሜታው ዘርፈ ብዙ ነው።
ዛሬ በጠቅላይ አቃቤ ህግ ይፋ የተደረገው አዋጆችን፣ ህጎችንና ደንቦችን በአንድ ቦታ ማግኘት የሚያስችል የመረጃ ቋት ብቻ አይደለም። በርካታ ዜጎችን የሚያስተናግደውን የሰነዶች ማረጋገጫና ምዝገባ ኤጀንሲን አሰራር ይበልጥ ተደራሽ የሚያደርግ አካሄድ እንደሚጀመርም ተገልጿል። በዚህም መሰረት ዜጎች በየቤታቸው ሆነው የተለያዩ ቅጾች መሙላት እንደሚችሉ ነው የተጠቆመው። የፌዴራል የሰነዶች ማረጋገጫና ምዝገባ ኤጀንሲ ምክትሏና ዳይሬክተር ሙሉቀን አማረ ለአሜሪካ ድምጽ ያስረዱት ደንበኞችን በፍጥነት ከማስተናገድ አንጻር በመስሪያ ቤታቸው የተደረሰበትን ደረጃ ያስታወሱት አዲሱ አሰራር ደንበኞች የሚስተናገዱበትን ጊዜ ይበልጥ ማሳጠሩን አብራርተዋል።
በመሰረቱ ሰፊውን ተገልጋይ የሚጠቀምበትን ለምሳሌ ውክልናን ማንሳት እንችላለን። የውክልና አገልግሎት ወደ ተቋሙ ሲመጡ በነበረው ማሰራር ቢሆን ማለት ነው፣ ጊዜን ከማሳጠር አንጻር ተቋሙ ጋር ከደረሱ በኋላ ያለው ጊዜ ከ25 ደቂቃ አይበልጥም ነበር። ተቋሙ ጋር ከደረሱ በኋላ
ሁኔታው ተሻሽለው ነበር።
አዎ ተሻሽለው ነበር በማን አላሰራርም ግን ትልቁ ይሄ
ምክንያቱም ያው ጥሩ መሻሻል ካሳዩ መንግስታዊ መስሪያ ቤቶች አንዱ ሆኖ ሲጠቀስም ቆይቷል። መስሪያ ቤታችሁ ያው ባለጉዳዮች ከማስተናገድ አንጻር
ልክ ነው። አሁን በዋናነት ይሄኛውን በኢንተርኔት ወጪውን የቀነስንለት ጊዜውን የቀነስንለት እኛ ተቋም ከመምጣቱ በፊት ውል በማጻፍ የሚያጠፋውን ጊዜ ሙሉ ለሙሉ ነው ያጠፋንለት ማለት ነው። ተቋም ውስጥ የመጣውን ብቻ ሳይሆን ከተቋም ውጪም ሲያጠፋ የነበረው ውል ለማጻፍ፣ ባለሙያዎችን ለማማከር እነዚህ ጊዜዎችን ነው በሙሉ ያሳጠርንለት። እኛ ጋር ከመጣ ቀደም ሲል የነበረው 25 ደቂቃ በ15 ደቂቃ ውስጥ አገልግሎቱን ማግኘት ይቻላል። ከጊዜ አንጻር ስናየው ትንሽ ነው የቀነሰው፣ ግን ከሰነድ ጥራት አንጻር ትልቅ ፋይዳ አለው። እንደገና ደግሞ በፊት እኛ የማናቀው ግን ከኛ ተቋም ውጭ ሆኖ ስለሆነ ውሉን የሚያጽፈው እነዛን ጊዜዎች በሙሉ ነው ያጠፋንለት ማለት ነው። ስለዚህ እኛ ጋር በቀጥታ የሚፈለግበትን ቁጥሩን ብቻ ይዞ መጥቶና ለውክልና አገልግሎት ሲስተሙ የሰጠውን ቁጥር ከዛ በዘለለ ደግሞ ውክልና ወይም ሽያጭ ውሎች ሊሆኑ ይችላሉ። እነዚህ ሲሆን የመብት ትክክለኛ ባለንብረት ስለመሆኑ የሚያገልጽ ማስረጃና መታወቂያ ብቻ ነው ይዞ የሚመጣው ማለት ነው።
የመጨረሻ ጥያቄ አደርገዋለሁ። ከኢትዮጵያ ውጭ አሉ ኢትዮጵያውያን ሊሆኑ ይችላሉ፣ ትውልድ ኢትዮጵያውያን አሁን ቅድም ለምሳሌ ንብረት ማስተላለፍ ሚል ስለጠቀሱ ነው ይሄን አገልግሎት መጠቀም ይችላሉ? ምክንያቱም ፊርማው አለች በመሀል እንግዲህ እሷ በሌለችበት ሁኔታ
ያው ልክ ነው። የተለያዩ ውሎችን ሲመጣ በአካል መምጣት ህግም ያስገድዳል በፊርማ ምክንያቱም ተቋሙ ከተሰጠው ስልጣን አንዱ የሚመጣው ሰው ካፓሲቲንም ቼክ ማድረግ አለበት። ምክንያቱም አንድ ሰው እድሜው ውክልና መስጠት ለመዋዋለም እድሜው መድረስ ስላለበት ከመታወቂያም በዘለለ በአካልም ያንን ማረጋገጥ መቻል አለበት። እድሜም ብቻ ሳይሆን ሌሎች ከአእምሮም አንጻር በተለያየ እያመነበት ስለመሆኑ በተቋሙ መረጋገጥ ስላለበት መምጣት አለበት። ውጭም ያሉ ቢሆኑ ምናልባት መረጃ ከመሙላት አንጻር ችግር የለው፣ ግን ሌሎች ህጎችም አሉ። ለምሳሌ ውክልና ቢሆን ሌሎች ስርዓቶች አሉ። ካሉበት ሀገር ሆነው ውክልና ሰጥተው በውጭ ጉዳይ ሚኒስቴር መጥተው ሚኒስቴር በኩል ወደ ተቋሙ መጥቶ ነው የሚረጋገጠው። ስለዚህ ቀደም ሲልም የነበረው አሰራር ቢሆን በአካል እኛ ተቋም ድረስ ውጭ ያሉ መምጣት አይጠበቅባቸውም። ባሉበት ሀገር ነው ውክልናውን ሰጥተው በኤምባሲ አማካኝነት ወደ ውጭ ጉዳይ መጥተው ቀጥታ ወደ እኛ ተቋም የሚረጋገጠውና ስለዚህ በአካል መጥቶ ችሎታውን ማለት ነው ችሎታውን ለማረጋገጥና እንዲሁም ደግሞ ለፊርማው የሰውየው መምጣት የግድ ይሆናል ወይም የሴትየው መምጣት ግድ ይሆናል ማለት ነው።
ፎርሙን ግን ባሉበት ሀገር ሆነው አሁን ባሉት በኢንተርኔት በኦንላይን ሞልተው የሆነ ደረጃ ካደረሱት በኋላ ለፊርማ ብቻ ወደ ሀገር መምጣት ይችላሉ።
ፎርሙን በማንኛውም ሰዓት አንደኛ የሞሉትን ዛሬ የሞሉትን የግዴታ ዛሬ መጨረስ አይጠበቅባቸውም።
ከሞሉ 15 ቀን አለ ብለዋል።
15 ቀን አለ በፈለጉ ሰዓትም እየከፈቱት ቁጥሩ ስላለ በቁጥሩ እየከፈቱት የሚሻሻልም ነገር ካለ በ15 ቀን ውስጥ ማሻሻል ይችላል።
በዛሬው ጋዜጣዊ መግለጫ ላይ የተገኙት የኢትዮጵያ ጠቅላይ አቃቤ ሕግ ብርሃኑ ጸጋዬ ዘመናዊዎቹ አሰራሮች ለውጡን እንደሚያግዙ ተናግረዋል።
ዛሬ በዚህ መልኩ መግለጽ ያስፈልግበት አገራችን በለውጥ ሂደት ላይ ነች ያለችው። ይህን የለውጡ ሂደት በተግባር በማገዝ እና ለውጡ የሚታይ ህብረተሰቡ ከሚፈልገው ከእለት ተእለት ስራው ጋር ተያያዥነት ያላቸው ነገሮችን የሚያረጋግጡ ውስጥ ማስገባት አለብን ከሚል ስለሆነ በዚሁ አግባብ ብንረዳው በቀጣይ ደግሞ ሌሎች የቀሩ ስራዎችንን በዚሁ ለህብረተሰቡ በተሳለጠና በተቀላጠፈ መልኩ አገልግሎቱን ለመስጠት የሚያስችል ነው።
በፌዴራል የሰነዶች ማረጋገጫና መዝገባ ኤጀንሲ የሚተገበረው አዲስ አሰራር በተወሰኑ አገልግሎቶች ተጀምሮ ወደ ሌሎችም እንደሚቀጥል ተገልጿል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
አመሰግናለሁ እስክንድር ለዘገባው። የዕለቱን አብይ ርዕስ ዘገባ ነበር የሰማችሁት። የመጽሔቱ ዝግጅት ይቀጥላል። ወደ ተከታዩ ዘገባ እናልፋለን። ኢትዮጵያ ውስጥ እየተካሄደ ያለውን የለውጥ ሂደት ለመቀልበስ የሚደረጉ ያላቸውን እንቅስቃሴዎች እንደሚቃወም የሲዳማ አርነት ንቅናቄ ሲአን አስታውቋል። ለውጡን ከፍተኛ መሥዋዕትነት የተከፈለበት ብሎታል ሲአን። የተለያየ ስብጥር ባላቸው የሐዋሳ ከተማ ነዋሪዎች መካከል አለመተማመን እንዲኖርና ሁከት እንዲፈጠር የሚያደርጉ ኃይሎችንም አወግዛለሁ ብሏል ሲአን ዛሬ ባወጣው ጋዜጣዊ መግለጫ። በሐሳብ ልዕልናና በሰላማዊ መንገድ እንጂ ሁከት በመፍጠርና ሰላም በመንሳት የሚደረግ ትግል ተቀባይነት የለውም ሲል አክሏል ንቅናቄው። የሲዳማ ሕዝብ ጥያቄ ነው ላለው የሲዳማ ክልልነት ጥያቄ መፍትሄ ለማስገኘት የታሰበው ውሳኔ ሕዝብ ሂደት የደረሰበትን ደረጃ መንግሥት ለሕዝብ እንዲያሳውቅ ሲአን ጠይቋል። ሪፖርተራችን ዮናታን ዘብዲዮስ ከሐዋሳ ተጨማሪ ዘገባ አለው።
የሲዳማ አርነት ንቅናቄ ሲአን ሊቀመንበር አቶ ዶካ ሌላምሶ ዛሬ በሰጡት ጋዜጣዊ መግለጫ እንዳሉት ሲአን ለህዝብ ነጻነት ህዝባዊ ትግል ሲያደርግ የቆየና አሁን በአገሪቱ ታይቷል ያሉትን ለውጥ የሚደግፍ ክልላዊ ፓርቲ ነው። በሐዋሳ ከተማ በህዝቦች መካከል አለመተማመን እንዲኖርና ሁከት እንዲፈጠር የሚያደርጉ ኃይሎችን ሲአን እንደሚያወግዝ ተናግሯል።
በዚህ በለውጥ ሂደት ውስጥ ምርጫው ሰላማዊና ፍትሐዊ ሆኖ ተጠናቆ በምርጫ የተሻለ ተቀባይነት አለው ህዝብ መርጦ መንግስት እስከሚቀበል ድረስ ሂደቶች በሙሉ መሄድ አለባቸው። በሰላማዊ መንገድ ብቻ ነው። በሁከት የሚገኝ የፖለቲካ ትርፍ የለም። በሁከት የሚገኘው ክሳራ ብቻ ስለሆነ ስለዚህ አንዳንድ ቦታዎች ሆን ተብሎ የሚፈጠሩ በተለይም በሐዋሳ አካባቢ የሚፈጠሩ ችግሮች ህዝቡ ወደ ጥርጣሬ እንዲሄድ እያደረጉ ስለሆነና
በስማቸው በመጥራት ጭምር ሚዛናዊ ያልሆነ ዘገባ በማቅረብ ልዩነት እንዲሰፋ የሚያደርጉ መደበኛና ማህበራዊ ሚዲያ እኩይ ተግባር ፓርቲው ያወግዛል ነው ያሉት።
በተለይም ባለፉት ሳምንታት በሐዋሳ አካባቢ የተፈጠሩ አንዳንድ ክስተቶች አሉ። ክስተቶችን አስመልክቶ አንዳንድ ሚዲያዎች እውነታውን በትክክል ፈልጎ ወይም አጣርቶስ በትክክል ምንጩና መነሻው ሳይታወቅ የሚተላለፉ ዘገባዎች ህዝቡን እርስ በርስ እንዲጠራጠር የሚያደርጉ ሆኖ አግኝተናቸዋል። በማስ ሚዲያውም አንዳንድ ሚዲያዎች በተዛባ ሁኔታ ህዝቡን እና አንዳንድ ቡድኖችን ታርጌት በማድረግ መግለጫ ሲሰጥ እየሰማን ስለሆነ ይህ ድርጅትም ኃላፊነት የሚሰማው ስለሆነ ስለ ከተማው ህዝብም ስለ አካባቢው ህዝብም በክልል ላሉት ዜጎች ሁሉ ኃላፊነት በተሞላ ሁኔታ ሂደቶችን የሚከታተል ስለሆነ ይህ ሂደት ትክክል አለመሆኑን ለመግለጽ ነው ዛሬ ጠረናችሁ። ቀደም ሲል ለኢትዮጵያ ህዝብ በጭቆና ስር በነበረበት ጊዜ እያግዙ የነበሩ ስፔሻሊ በውጭ ሀገር፣ ነገር ግን አሁን በሀገር ውስጥ የሚንቀሳቀሱ አሉ። እሳት የተሰኘው ሬዲዮ ጣቢያ የተፈጠረው እንዴት እንደተፈጠረ ገና ጥናት ሳይደረግ አንዱን የህብረተሰብ ክፍል ታርጌት በማድረግ አስተላልፈዋል። ያንን ዘገባዎችን ሁሉም ማየት ይችላል እና አንዱ እሱ ነው። ዛሬ ብቻ አይደለም፣ ከዚህ በፊትም እዚህ አዋሳ ላይ የተፈጠረውን ግጭት መሰረት አድርጎ በከፍተኛ ደረጃ ያራገበው ያ ጣቢያ ነው። ሌላ ደግሞ በፌስቡክ ላይ የሚያስተላልፉት እሱ ሪፈር ማድረግ እንኳን ባይቻልም ነገር ግን በዋናነት የሚታየው ይሄ ነው።
በሰላማዊ መንገድና በሀሳብ ልዕልና እንጂ ሁከት በመፍጠርና የህዝቦችን ሰላም በመንሳት የሚደረግ ትግል ተቀባይነት እንደሌለው ሊቀመንበሩ አመልክቷል። የፓርቲውን ባለ ሁለት ገጽ መግለጫ ቃል በቃል ለጋዜጠኞች ያነበቡት የሲዳማ አርነት ንቅናቄ ሲአን የህዝብ ግንኙነት ኃላፊ አቶ ደሳለኝ ሜሳ እንዳሉት በአገሪቱ ባለፉት 8 ወራት ውስጥ አንጻራዊ ለውጥ ታይቷል። የተሰደዱ ምሁራን፣ ጸሐፊዎች፣ የፖለቲካ ድርጅቶችና የሚዲያ ተቋማት ወደ አገር መግባታቸው የለውጡ ማሳያ ነው ብሏል። ነገር ግን ይላል መግለጫው፣ ነገር ግን ከፍተኛ መስዋዕትነት የተከፈለበት ለውጥና ይህን ለውጥ ተከትሎ መታየት የጀመረው የዜጎች ሰብአዊና ዲሞክራሲያዊ መብት መከበርን ለመቀልበስ ሙከራ እየተደረገ ነው ይላል መግለጫው። ፓርቲው በመግለጫው ማንኛውም የግልም ሆነ የመንግስት ሚዲያ ሚዛናዊነቱ ያልተጠበቀና ያልተጣራ መረጃ በማሰራጨት በህዝቦች መካከል መጠራጠር እንዲነግስ ከማድረግ መቆጠብ ይገባቸዋል ብሏል።
ይህን ከፍተኛ መስዋዕትነት የተከፈለበትን የሀገራችን የለውጥ ጎዳናና ለመድፈቅ የሚንቀሳቀሱ ጸረ ለውጥ ኃይሎች በተለያየ ደረጃ እንቅስቃሴ እያደረጉ መሆናቸው የሚያሳዩ ምልክቶች ከመኖራቸውም በላይ አንዳንድ የለውጥ ተጠቃሚ ሆነው ወደ አገር የገቡ ሚዲያዎችና ታሪካዊውን ለውጥ በስጋት የሚያዩ አካላት ለአያለ ዘመናት ተዋደውና ተቀላቅለው በጋራ እየኖሩ ያሉ የኢትዮጵያ ብሔሮች ብሔረሰቦችና ህዝቦች እርስ በርሳቸው እንዲጠራጠሩና በውጤቱም እንዲደናቀፉ ለተቀን እንደሚታትሩ ለማወቅ ተችሏል።
የክልሉ መንግስት ስራ ኃላፊዎችም የብሔር መብት የሚጻረሩ ንግግር ከማድረግ መቆጠብ አለባቸው ብሏል መግለጫው። የሰላማ ወጣቶች ወይም እጀቶች የሰላም ኃይል እንጂ የስጋት ምንጭ አይደለም የሚለው ሲአን እጀቶች ለኩልነትና ለህግ መንግስታዊ መብት መከበር የሚያደርጉትን ትግል ሰላማዊ ሆነ መንገድ አጠናክረው እንዲቀጥሉ ጠይቋል። የሰላማ የክልል መሆን ጥያቄ ዘመናትን የቆየ የሰላማ ህዝብ ጥያቄ መሆኑን የጠቀሰው የፓርቲው መግለጫ የሰላማ ክልል የመሆን ጥያቄ ህዝብ ውሳኔ የደረሰበትን ደረጃ መንግስት ለህዝብ እንዲያሳውቅ ንቅናቄ ወሳስቧል።
የመጨረሻ ምዕራፍ የሆነው ህዝብ ውሳኔ ወይም ሪፈረንደም ግዘውን ተጠብቆ እንዲካሄድ ሂደቱም የደረሰበት ደረጃ ለህዝብ ይፋ እንዲደረግ አጥብቀን እናሳስባለን።
ቪኦኤ ከመግለጫው በኋላ ሲአን ውስጥ የነበረው አለመግባባት መፍትሄ ማግኘቱን ለማጣራት ጥረት አድርጓል። በዚህ መሰረትም በመካከላቸው ተፈጥሮ የነበረው ልዩነት በሽምግልና እንደተፈታና የሲአን ሊቀመንበር የነበሩት ዶክተር ሚሊዮን ቱማቶን በመተካት አቶ ዱካሌ ላምሶ በሊቀመንበርነት ደሳለኝ ካሳሞ ደግሞ በምክትል ሊቀመንበርነት መሾማቸው ተገልጿል። የአሜሪካ ድምጽ ራዲዮ ዮናታን ዘብጆስ ሐዋሳም።
ሐዋሳ ውስጥ በተፈጠሩ ግጭቶች ሚዛናዊ ያልሆኑ ዘገባዎችን በማቅረብ ቅሬታ የቀረበበትን የኢሳትን መልስ ከጣቢያ ኃላፊዎች አሁን ማምሻውን አግኝተናል። ኃላፊው አቶ አበበ ገላው እንደገለጹልን ዘገባውን ሚዛናዊ ለማድረግ የክልሉን ፕሬዝዳንትና የከተማዋን ነዋሪዎች አነጋግረዋል። በአካባቢው የጸጥታ ችግር እንዳለ ለማስተባበል ካልሆነ በቀር ቅሬታው ትክክል አይደለም ብለዋል አበበ። በተለይ ደግሞ ቅሬታ የቀረበበት ዘገባ በትክክል መቼና የትኛው ላይ እንደሆነ በግልጽ አለመቀመጡ መልሱን በዝርዝር ለመስጠት አስቸጋሪ ነው ሲሉ የኢሳት ዲሬክተር አቶ አበበ ገላው አስረድተዋል። ዮናታንን ቀደም ላለ ዘገባው እናመሰግናለን። ይቀጥላል ግን ዮናታን ግን በሌላ ርዕስ ነው። በደቡብና በኦሮሚያ ክልሎች በሚገኙት አማሮና ሱሮ ባርጉዳ ወረዳዎች ውስጥ በተፈጠረ ግጭት 4 ሰዎች መገደላቸውን የአማሮ ወረዳ አስተዳደር አስታውቋል። የሱሮ ባርጉዳ ገላና ወረዳዎች አመራር አባላት ወደ ህዝብ እንዳይወርዱ በኦነግ ማስጠንቀቂያ ተሰጥቷቸዋል ሲሉ የወረዳው ባለስልጣናት ለቪኦኤ በሰጡት ቃል ከሰዋል። ግጭቱ መኖሩን እንደሚያውቅና ባለስልጣናቱ ከኦነግ ታጣቂዎች የተሰጣቸው ምንም ማስጠንቀቂያ እንደሌለ ለቪኦኤ የገለጠው የምዕራብ ጎጂ ዞን አስተዳደር የዞኑ መንግስት መዋቅር ህዝቡን እያስተዳደረ ነውም ብሏል። ጥቃቱን እየፈጸመ ያለው ዘመናዊና ከባድ መሳሪያ የታጠቀ የኦነግ ኃይል ነው ብለዋል ዘጋቢያችን ያነጋገራቸው ነዋሪዎች። ከምዕራብ ጉጂ ዞን ገላናና ሱሮ ባርጉዳ ወረዳዎች አርብቶ አደሮችን ለማግኘት ያደረገው ጥረት አለመሳካቱን የጠቆመው ሪፖርተራችን ዮናታን ተከታዩን ዘግቧል።
የአማሮ ወረዳ ምክትል አስተዳዳሪ አቶ ተፈራ ባንዱራ እንዳሉት በአማሮ ወረዳ ከርማ ቀበሌና በምዕራብ ጉጂ ዞን ሱሮ ባርጉዳ ወረዳ ትላንት 6 ተኩል አካባቢ በተነሳው ግጭት 4 ሰዎች ተገድለዋል። በጥቃቱ ከተገደሉ አርሶ አደሮች በተጨማሪ አንድ ወጣት ልጅ ቆስሎ በአማሮ ኬሌ ሆስፒታል ሕክምና የተደረገለት ሲሆን ባለፈው ሳምንትም 3 ሲቪሎች መገደላቸውን አስታውሰዋል።
ኦነግ ታጣቂና ከኦሮሚያ ከሱሮ ባርጉዳ ወረዳ እዛ ገባው እስካሁን ድረስ 4 ተጎድተዋል ባለ መረጃ። ስለዚህ ንብረት ቃጠሎ አለ፣ የሰው ሞት አለ።
ጥቃቱ እየደረሰ ያለው ከሱሮ ባርጉዳና ገላና ወረዳዎች በኩል ሲሆን ከወረዳዎቹ አመራሮች ጋር ተነጋግረን ችግሩን እንዳንፈታ የወረዳዎቹ አመራሮች ወደ ህዝብ እንዳይወርዱ በኦነግ ሰራዊት ማስጠንቀቂያ ተሰጥቷቸዋል ብለዋል።
የሱሮ ባርጉዳና የገላና ወረዳ አመራር ህዝብ ውስጥ መውረድ አይችልም። አንደኛ እነሱ በእነሱ ላይ ጥቃት እንዳይደርስ ስለመፈሩ የሚያወሩት ወሬ እንጂ አመራሩ ቀበሌ ላይ መግባት አይችልም። ቀጥታ የኦነግ ታጣቂ እኮ ወርዶ ከእናንተ ጋር መገናኘት አይችሉም። ስለዚህ ባንዲራ ወስታችሁ ትክሉ ጭምር ቀጥታ ይላል ደውሎ ለኛ። ስለዚህ ከእኛ ጋር ነው ኮሚኒኬሽን መፍጠር የምትችሉት የሚለውን ነገር ያስቀምጣል።
የምዕራብ ጉጂ ዞን አስተዳዳሪ አቶ አበራ ቡኖ በበኩላቸው ግጭቱ መኖሩን አውቃለሁ፣ የዞኑ መንግስት መዋቅርም ህዝቡን እያስተዳደረ ነው ብሏል። በኦነግ ታጣቂዎችም በሱሮ ባርጉዳ አመራሮች ላይ የደረሰባቸው ማስጠንቀቂያም የለም ነው ያሉትም።
የደረሰባቸው ማስጠንቀቂያ አይደለም እያስተዳደሩ ሰው ዝም ብሎ የሚያወራ ይሆናል ቁጭ ብሎ እያስተዳደረው።
ከጉጂ ኦሮሞ አንድ ሰው በጥይት እንደተመታና ከብት የመዘራረፍ ችግር በሁለቱም በኩል መኖሩን ተናግረዋል።
አመራሮች መሀል ገብቶ እንድመለስ እያደረግ ይሄን ነው ስንሰራ የቆየ ነው። አሁንም ትላንትና ለምሳሌ ገላና ወረዳ ላይ የአገር ሽማግሌዎች ላይ የቀበሌ ተጠርቶ አመራር ተጠርቶ ውይይት አድርገናል።
ባለፈው ሳምንት የአስተዳደር ወሰን የሚያስከትለው ችግር እንጂ እንደሚባለው የታጠቁ ኃይሎች የሚያደርሱት ጥቃት አይደለም ማለታቸውን ቪኦኤ መዘገቡ ይታወሳል። የካርማ ጅጆላ ቀበሌ ነዋሪ አቶ ዘነበ ጅሎ አርሶ አደሮቻቸው ከብቶቻቸውን በሚጠብቁበትና ማሳቸውን በሚያርሱበት ጥቃት እንደሚደርስባቸው ተናግረዋል።
ሰው ሞቷል። እኛ ጋር ያው በታጠቀ ኃይል ነው የኛ ህዝብ የተወረረ። አርሶ አደር ከብቱን ባሰማራበት ማሳው በገባበት የታጠቀ ኃይል ከባድ ወረራ ወሮ አራት ሰው ገሎ አንድ ሰው ቆስሏል። ሰለጠነ ኃይል ስለሆነ ምንም ያልሰለጠነ አርሶ አደር አጥቅቶ ወደ ኋላ ተመልሷል።
ከመንግስት የሚደረግላቸው ክትትል አለመኖሩን ገልጠው የሞቱ ወንድሞቻችን አስክሬን አምጥተን ልንቀብራቸው ነው ብሏል።
አንድ አምላክ እንጂ የሚመራው መንግስት የሌለ ህዝብ ነው። እንደ መንግስት አካል ደርሶ ምርመራ ለማካሄድ ማን ገደለ ባይ በሌለበት ያው የሞቱትን ለመቅበር እየተዘጋጀን አለ። ነገ ከነገ ወዲያ እንቀብራለን ብለናል።
ሌላ የወረዳው ነዋሪ የሆኑት አቶ ተካበ ገነን እንዳሉት በጎጂ ኦሮሞ ውስጥ ዘመናዊና ትልልቅ መሳሪያ ታጠቁ የኦነግ ታጣቂዎች በህዝብ ላይ ጥቃት እያደረሱ ነው።
ከብት ሲጠብቅ የነበሩ በራሱ ማሳ ላይ የነበረውን ሁለት አርሶ አደር እንደገና ተገሎ ሌሎቹ የት እንደጠፉ የማይታወቅበት ሁኔታ ነው አሁን ያለው።
ግጭቱን ለማስቆም የተደረገ ጥረት አለመኖሩን ተናግረው በአካባቢው ያለው የአገር መከላከያ ሰራዊትም ገለልተኛ ሆነው ሁለቱንም ህዝብ እያገለገሉ አለመሆናቸውን ገልጸዋል።
የሚጠይቅ ክልልም የለ፣ ዞንም የለንም፣ ፌዴራልም መጥቶ የሚጠይቅ የለም። እስካሁን የሞተው ህዝብ ከሰማንያ በላይ ነው። 16 ቀበሌያትን ሙሉ ያጠቃለለ ግጭት ነው። ከ16ቱ ተፈናቃይ ከ45 ሺህ በላይ ሄዷል። ከቀን ወደ ቀን እየጨመረ ነው። አሁን ባለው ሁኔታ ወደ 100 ሺህ ሊገባ እንደሚችል ነው። በፊት 23500 አካባቢ ነበር። አሁን ወደ 45 ሺህ ቤት ነው እየሄደ ያለው። በግጭቱ ምክንያት እየደረሰ ያለው ጉዳት ከፍተኛ ነው።
ግጭቱ በተደራጀ ሁኔታ የሚፈጸም የአርሶና አርብቶ አደር ግጭት መልክ የሌለው ነው ብሏል። አቶ ተካቤም
በስለጠነ አካል የሚመራ በምን ሰዓት ማጥቃት እንደሚችል ስልታዊ ማፈግፈግንም እየተጠቀመ ወታደራዊ ስልት እየተጠቀመ ባህላዊ ግጭት አለመሆኑን የሚያሳዩ ብዙ ሳይንሳው ደግሞ በኦነግ ታጣቂዎች ደረጃ ብቻ ሊገኝ ይችላል ወይ አሊያም መንግስት ጋር ነው ይሄ አይነት መሳሪያዎች ጠመንጃዎች ያሉት።
ከምዕራብ ጉጂ ዞን ሱሮ ባርጉዳና ገላና ወረዳ አርብቶ አደሮችን በኪስ ስልካቸው ለማነጋገር ብንሞክርም ልናገኛቸው አልቻልንም። ግጭቱ አለመረጋጋቱን የገለጸው በአካባቢው ጸጥታ ለማስከበር የተላከው የመከላከያ ሰራዊት አዛዥ ሻለቃ ጌታቸው በአካባቢው ጥቃት እያደረሰ ያለው ኃይል ኦነግ ይሁን አልሸባብ ወይም ሌላ አሸባሪ ማረጋገጫ የለኝም ብሏል።
ያው ግጭት አለ ተከለንሰጥ መረጃ እሱ ነው።
የኦነግ ሰራዊት ይኸውም የኦነግ ኃይል ጥቃት እያደረሰ ነው ተብሎ ይነሳል። በተደጋጋሚ ጊዜ
ኦነግ ነው አልሸባብ ነው አልካይዳ ነው የሚባል ነገር አላየሁትም። ባይነ ስለዚህ ተጨማሪ መረጃ የለኛል።
በዚህ ጉዳይ ዙሪያ የኦሮሞ ነጻነት ግንባር ሊቀመንበር አቶ ዳውድ ኢብሳኒም ለማነጋገር ያደረግነው ጥረት አልተሳካም። በአንድ ሳምንት ውስጥ ከምዕራብ ጉጂ ዞን ሱሮ ባርጉዳና ገላና ወረዳ ጋር ከሚዋሰኑ ቡርጅና አማሮ ወረዳ ገጠር ቀበሌያት በተመሳሳይ ጥቃት የሞቱ ሰዎች ቁጥር 13 ደርሷል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
አመሰግናለሁ ዮናታን ለዘገባው። ተከታዩ ዘገባ ወደ መቀሌ ይወስደናል። መቀሌ ከተማ ውስጥ ምድረገነት ተብሎ በሚጠራው አካባቢ ሕገወጥ ተብለው ከስምንት ዓመታት በፊት መኖሪያ ቤቶቻቸው የፈረሱባቸው ነዋሪዎች ለአቤቱታዎቻቸው መልስ የሚሰጣቸው አካል ማጣታቸውን በመግለጽ እያማረሩ ናቸው። ለአቤቱታቸው ምላሽ ሳይሰጥ አካባቢው በዶዘር እየተጠረገ መሆኑ እንዳስከፋቸውም ነዋሪዎቹ ገልጸዋል። አካባቢው በዶዘር እየተጠረገ ያለው የፈረሱ ቤቶችን አሻራ ለማጥፋት ነው ብለዋል አቤት ባዮቹ የመቀሌ ነዋሪዎች። ቤቶቹ የፈረሱት ሕጋዊ የይዞታ ሰነድ ስለሌላቸው ነው ያለው የመቀሌ አድነት ክፍለ ከተማ በበኩሉ ቦታው እየተጠረገ ያለው በልማት ምክንያት ለሚፈናቀሉ የቤት ባለቤቶች ለመምራት መሆኑን አመልክቷል። ሙሉጌታ አጽብሃ ከመቀሌ ተጨማሪ አለው።
ወይዘሮ ሙሉ እምባዬ በመቀለ ከተማ ሀድነት ክፍለ ከተማ ምድረገነት ተብሎ በሚጠራ አካባቢ በ1994 ዓ ም ቤት ገዝተው ከ9 ዓመት በላይ የኖሩበት መሆኑን ይገልጻሉ። በጊዜው ቦታውን በእንደርታ ወረዳ ይተዳደር ስለነበረ ቦታውን ከአካባቢው አርሶ አደሮች መግዛታቸውን ይናገራሉ።
ለእኛ ሲሸጡልን ቤት ሰርተው ህጋውያን የታጋይ መስዋዕት የከፈሉ የካሳ ተሰጥቷቸው የካሳ ብለው ነው ሰጡን። ይህንን ያህል زرزر مزجبنا محتم يلبت ورقت أوالوش سبت أوالوش يفرم لتن دبلابي كنا محتم أدرجو بس ما معي أرجو نوشت قلنا نعمل ناقوي اللي هز يشمعشو يكبر السدر دريوش ناشو عون بيتون تركبن ينورن يولدن لج لجوش ياسدارن يلا
كذابوا هلا يلا ويزرهم ولهم من قص بيتاشو هالجوايد اللي نبلو بهولش سوستا متمرس قبر هيلا استمرتو بهيلا فرسو بس يعني جزي بعكابي هولت متو هاي سبات بيتوش مفرساتشون متنقرال كذابوا هلا ميعرفوا بتهاتو إيه تشجروا مهونو نميكل صوت ينن بوتا من قص لارسواد روش كاسا سايكفل لنيام تلوات بوتا سايست نيمان بوتا بلونو يازو بمالت دمو إيت أيك علو ويزرهم ولهم
يه مريض بغيريوش ماهر يزوت عشو نبر كاساي قبع عشو نبر إسا عشو فيتو كنيا كاسا كاسو أهون يا مريض بنات عليوش دونه المنقس لنيا من ياسول لنار ينو يتشنك أني أهون يا مريض ينيانو ويس يقبعوش نو ويس منقس عطفر ورو بنات عالي زرفنو
ليلوشي عنا قاقر قواتشو كريسا قرابيوش دقمو منقس لزت أني عمتات ينور نبت بوتا مجمراونو هقاوي كالهون يهنن يحل بزو بيتوش سيقنبو لمن زم بلوعي لمن سأسك أمو منبر إلى اللون بتدقاقامي مفتيه لماغنيت كاكبالي إسكا كل اللالو عمراروش كريتا بياك أربوم أتقابي ملاش على ماغنيت هاتشون ميقل تعلم آتو هنطا عماري يتبالو كريتا قرابين دمين ناقروت منقس ملاش لسيطان إيه تنقساكسن يالن بت بالو كزي يفرسو بيتو چناشهر على ماتفات بدوزر إيه تارغنو يلالو
بتاكين مسر جاون دايقن يانيون يبتاون دنگاين منامنا سنستو አድራሻውን እንደገኝ ማስረጃ እንደገኝ ደዘር አዘው እንደዚህ ማፍረስ ይጀምሩት
አቶ ገብረስላሴ ንጉስ የተባሉ ሌላ ቅሬታ አቅራቢ በበኩላቸው
እንግዲህ ከመንግስት ጋር ለመታገል አቅም የለንም ያለን አቅም የመጨረሻ ከቦታችን ገብተን መንግስት ያደረገ ያድርግ ቢፈልግን ይግደለን ቢፈልግ አንድ የመጨረሻ ያድርግ እኛ ያለን የወሰነ መጨረሻ ቤታችን ገብተን ሻራችን ዘርግተን አዛ መኖር ነው የምንመርጥ يفلقنا يتشرشن بك
يمقالة كتما حدنا تكفل كتما استراداري آتو اقابرة تافرم سلقو دايو تأييك انا اتشوال هقاو يايد اللوم تابلو كزت انيامتات بفيت يفرسو بيتوش كاقت ارا استرادر ودا كتما استرادر لما الزاور بتدرقو ماتدارات هقاو يالم هون اتشو تدرسو بتال بلوال بزيهم مسارت هقوات بيتوش بمافرس بوتاون ودا ليزن ديقابا تدرقوال سيلو قل تسوال باون قزيهم بوتاون يمنقست بمهونو بلمات مكنيات كبيتاتشو لمن نسو ليلو سووش لما الدل دوزر አስገብተን እየጠረግን ያለነው ብለዋል
ስለዚህ ይሄ ቅሬታ ድሮም በእንደርታወራዳ ያያሉ ቅሬታቸው ወስዶ መፍቴው ሚሆንና የማይሆን ውሳኔ ተሰጠበት ያደረ ነው ማለት ስለዚህ ከዚህ በኋላ መልሴም ሰጥበት ምክንያትም አይደለም እኛ ደግሞ አሁን የተወሰኑ ሰዎች የሚፈናቀሉ በመሰረተ ልማት ምክንያት እዛ ካው የመንግስት ቦታም ስለሆነ በመንግስት እጅም ስላለ በመንግስት ላንድ ባንክም ስለገባ አሁን ይሄ ቦታ ያስተዳደር ነው ማለት
ነው። 9 አመታት ሙሉ በቦታው ሲኖርዱ ህገወጥ ነው ሳይባሉ የቆዩት ለምንድነው? መንግስት መጀመሪያውኑ ለምን አላገዳቸውም በማለት ላቶ ገብረ ጠይቀናቸዋል። ለብዙ አመታት ሰው ሲኖርበት ዝም ሊባል አይገባም ነበር ቤቶቹ እንዲፈርሱ በተደረገበት ጊዜ የመንግስት ስራ ኃላፊዎች አፈጻጸም ችግር እንደሆነ ታምኖበት መንግስትም እርምጃ ወስዷል ሲሉ ገልጸዋል።
አሁን ለተጋያች ነው የተሰጠው የሚል በዛ አካባቢ ብዙ ህጋዊ ያልሆኑ ዶክመንቶች አሉ። ስለዚህ በለተጋይ ተብሎ ኦሪጅናል የለው መዛ ዶክመንት ማለት ነው። ስለዚህ ኮፒ ያደረጉ የማይገባቸውም ሰውም ይገባቸዋል እየተባለ የሚሰጥ ከቀበሌ ድጋፍም አለ። ስለዚህ ይሄ ድጋፍ ትክክል አይደለም ብለን አጣርተን አሁንም አለ እንደዛ አይነት የነሱ ብቻ ሳይሆን በሌላ አካባቢ የመሬት ይዞታ አለ እንደዚህ ለተጋይ ተብሎ የተሰጠን አለ ይላሉ። የሚሰጡ ሰዎች ማለት በህግ ተጠያቂ የሆኑ ሰዎች ማለት እንደዚህ አይነት የማይገባቸው ወረቀትን ድጋፍን እየሰጡ ለማራራቸው ህጋዊ እርምጃ እንደተወሰደባቸው መረጃ አለኝ ማለት ነው። ለግል ጥቅማቸው ደግሞ ከአግባብ ውጪ ነው ያዙት። ስለዚህ ከአሰራርና ከመምሪያ ውጪ ያዙት ደግሞ ህጋዊ እርምጃ መንግስት መውሰዱ ተገቢ ነው።
ወነተኛ የማስረጃ ሰነድ አለን ብለው የሚያምኑ ካሉም በህጋዊ መንገድ በፍርድ ቤት መከራከር ይችላሉ ብለዋል ዋና አስተዳዳሪው። ለአሜሪካ ድምጽ ሙልጌታ ጽባህ መቀለም።
አድማጮች ፕሮግራማችን እስከ ምሽቱ 4 ሰዓት ይከተላል። አብራችሁን አምሹ። ዜናው አልቆ የመጽሔቱን ክፍለ ጊዜ ነው የምትከታተሉት። ወደ ቀጣዩ ዘገባ እንለፍ። ከመቀሌ ወደ ነቀምቴ በቤንሻንጉል ጉሙዝ ዲባጢ እና ቡለን ወረዳዎች ሰዎች በታጠቀ ኃይል መገደላቸውንና ከነብረታቸው መፈናቀላቸውን የአካባቢው ነዋሪዎች ለቪኦኤ ተናግረዋል። የቡለን ወረዳ የሥራ ኃላፊዎች ሰዎቹ ወንጀል ስለፈጸሙ ታስረዋል ሲሉ፣ የዲባጢ ወረዳ አስተዳዳሪ ግን መልስ ለመስጠት አልፈቀዱም። የክልሉ ኦዴፓ ተወካይ በበኩላቸው የተባሉት የመብት ጥሰቶች በኮማንድ ፖስቱ ምላሽ እንደሚያገኙ ገልጠዋል። ናኮር መልካ ነው ዘገባውን የላከው።
በቤኒሻንጉል ጉሙዝ ክልል መተከል ዞን በዲባጢ እና ቡለን በሚገኙ ወረዳዎች ሰዎች መገደላቸውንና ያለ አግባብ መታሰራቸውን በደሉ ደረሰብን የሚሉ የአካባቢው ነዋሪዎች ለቪኦኤ ገለጹ። በቡለን ወረዳ ጭላንጎ ቀበሌ የታጠቀ ኃይል ባለቤታቸውን በጠራራ ፀሐይ እንደገደለባቸው የገለጹትና ስማቸውን እንዳይጠቀስ የጠየቁትና ከአምስት ልጆቻቸው ጋር በዘመድ ቤት ተጠልለው እንደሚገኙ ይናገራሉ።
የተገደለው ባለቤቴ ነው። ንብረቴን ቤቴን ትቼ አምስት ልጆቼን ውስጄ ወደዚህ መጣሁ። አምስት ልጆች አስተዳድራለሁ። ይሄው ሁሉ ነገር እዛ ቀረ።
ሌላው በዲባጢ ወረዳ ጋሌሳ ቀበሌ በግብርና ስራን የሚተዳደሩ ግለሰብ ደግሞ ልጃቸው በወረዳው በሚንቀሳቀሰው የታጠቀ ኃይል እንደተገደለባቸው ገልጸው የሞት ልጃቸውን ልጆች ሰብስበው እየተንከባከቡ መሆናቸውንና በአካባቢው የሚታየው አለመረጋጋት ስጋት ውስጥ እንደጣላቸው ተናግረዋል።
ስሜን ቴሶ የሚባለውን የአምስት ልጆች አባት በቄ ውስጥ ገደሉት። እሱ ከማንም ጋር ቂም የለውም። እነዚህ ሰዎች ከበውት ነው በጥይት የመጡት። ወንድሙ እንኳ አስከሬኑን እንዳያነሳ ነው ያሰሩት።
በሁለቱም ወረዳዎች የሚገኙ የኦሮሞና የአማራ ተወላጆች በበኩላቸው ታጣቂዎች በአካባቢው የሚያደርጉት እንቅስቃሴ በነዋሪዎች ላይ ከፍተኛ ስጋት በመደቀኑ መፈናቀል አስከትሏል ብለዋል። ስማቸው እንዲጠቀስ ያልፈለጉ አንድ የቡለን ወረዳ ነዋሪ ደግሞ የደረሰብን ግፍ የሚሉትን እንዲህ ይገልጹታል። ተበዳዩ የለኝ ነው እኚህ ግለሰብ እንደሚሉት ከሰኞ ጀምሮ ከ33 በላይ ቢታሰሩም አንዳቸው ግን በ48 ሰዓት ወደ ፍርድ ቤት አልቀረቡም ወይም አልተፈቱም። ሰዎቹ የታሰሩበትን ምክንያት አልታወቀም። አባታቸው እንደታሰረ የሚናገሩት ሌላ ግለሰብ በበኩላቸው የቤንሻንጉል ጉሙዝ ፖሊስና የፌዴራል ፖሊስ አባላት ቤታችንን ከፈተሹ በኋላ አባቴን ይዘዋቸው ሄዱ፣ እስከ ዛሬም አልተፈቱም ይላሉ። አባታቸው የተጠረጠሩበትን ወንጀል ለማወቅ ቢጠይቁም መልስ የሚሰጣቸው አካል እንዳላገኙ ይናገራሉ። ወንድማቸው እንደታሰረባቸው የነገሩኝ ሌላው ግለሰብ ደግሞ የተጠረጠረበት ወንጀል ያልታወቀ መሆኑን ነው የሚናገሩት።
የታሰረው አባቴ ነው። ስማቸው ጉርሜሳ ነው። ለምን እንደታሰረ አናቅም። ከሌሊቱ 10 ሰዓት መጥተው ፈልገው አጡት። ከዛ በነጋታው መጥተው ወስደውት ሄዱ።
በሁለቱም ወረዳዎች የሚገኙ የአማራና ኦሮሞ ተወላጆች በአካባቢው የሚንቀሳቀሰውን የታጠቀ ኃይል በመፍራት ቤት ንብረታቸውን ትተው ለመፈናቀል እየተገደዱ መሆኑን የዓይን እማኞች ተናግረው ቁጥራቸው ከ500 በላይ አባወራ እንደሚሆንም ነው የገለጹት። ስለ ጉዳዩ ለማጣራት መጀመሪያ ለዲባጢ ወረዳ አስተዳዳሪ ለአቶ ደበሊ ባለጋፎ ስደውል ተከታዩን ምላሽ ሰጥተውኛል።
አምስት መቶ የሚሆኑ አባወራዎች ንብረታቸውን ትተው የግብርና መሬታቸውን ትተው ወደ ከተማ ሸሽተዋል። የአካባቢው አስተዳደር ምንድን ነው ችግራችሁ አላለንም። የገደለው መታሰር እያለበት ግን የታሰረው የእኛው ሰው ነው። ለውጡ ለምን በአዲስ አበባ ተንጠልጥሎ ቀረ?
የወረዳው ፖሊስ አዛዥ ኮማንደር ብርሃኑ ይጅታን ስለ ሁኔታው ጠይቂያቸው ማብራሪያ ሊሰጡ ፍቃደኛ አይደሉም። የቡለ ወረዳ ፖሊስ አዛዥም እንዲሁ መልስ ከመስጠት ተቆጥበዋል። የቤንሻንጉል ጉሙዝ የኦዴፓ ተወካይ አቶ ሀሰን አመድ ግን በታጠቁ ኃይሎች ተፈጸመ ስለተባለው ግድያና ስለ ዜጎችን መፈናቀል ተከታዩን መልስ ለአሜሪካ ድምፅ ሰጥተዋል።
የሆነ ካለው ነገር ጋር ተያይዞ በኮማንድ ፖስቱ የሚታይ ይሆናል። ኮማንድ ፖስቱ ወደ ታች አልወረደም። በ2 ቀናት ውስጥ ስራ ስለሚጀምር ያኔ መልስ እሰጣለሁ።
ለአሜሪካ ድምፅ ናኮር መልካ ከነቀምቴ።
አመሰግናለሁ ናኮር ለዘገባው። ወደ ተከታዩ የመጽሔት አይደለም አዲሱ ቅድም ድካም በዝቶብህ የመጽሔት ዝግጅት ነው ስትል ዝም ብዬ አለፍኩኝ።
ወደ ሁለተኛው አጋማሽ
ውስጥ ገብተን የሁለተኛው አጋማሽ አራተኛ ዘገባ ነው አሁን እየተላለፈ ያለው። ወደ ቁልቢ ነው የምንሄደው። የቁልቢ ገብርኤል ዓመታዊ ንግስ በሰላም ተጠናቋል። ክብረ በዓሉ ከሃይማኖታዊነቱ በመለስ ማኅበራዊ ፋይዳውም የጎላ መሆኑን በሚያሳይ ሁኔታ የአካባቢው ሙስሊም በጎ ፈቃደኞች እንቅስቃሴ ከዚህ በፊት ከነበረው ሁሉ የጎላ እንደነበረ የበለጠ እንደነበረ ተገልጿል። ከኤርትራ ወደ ቁልቢ የተጓዙ ክርስቲያን አማንያንም ከ20 ዓመታት በኋላ ለመጀመሪያ ጊዜ ዛሬ ገብርኤልን ከኢትዮጵያውያን ጋር አንግሰዋል። ሪፖርተራችን አዲስ ቸኮል ከቁልቢ ተጨማሪ አለው።
ቁልቢን፣ ድሬዳዋን፣ ሐረርና ሌሎች የምስራቅ ሐረርጌ ከተሞችን ላለፉት ቀናት ሞቅ ሞቅ አድርጓቸው የነበረው የቁልቢ ገብርኤል ዓመታዊ ንግስ በሰላም ተጠናቋል። የበዓል አከባበሩ በቅርብ ዓመታት ከነበሩት ሁሉ ደማቅ እንደሆነ ብዙ አማኞች ይናገራሉ። የዘንድሮ የቁልቢ ገብርኤል ካለፉት ዓመታት በተለየ ሁኔታ በርካታ ኤርትራውያንም የተሳተፉበት ሆኗል። በበዓል አከባበሩ ላይ የአካባቢ ሙስሊም ማህበረሰብ ያደረጉላቸው እንክብካቤና ድጋፍ ከጠበቁት በላይ እንደሆነ ምዕመናን ይናገራሉ።
ያው የኢትዮጵያ ሕዝብ እኮ የታወቀ ነው። ምንጊዜም ሙስሊም ክርስቲያን ምናምን ሳይባባል ሁሉም እኩል በአንድ እምነት የሚያከብር ነው የሚመስል። በሚገርም ሁኔታ መንገድ የጠፋበትን ሰው ያሳዩታል፣ ውሃ የጠማውን ሰው ያጠጡታል፣ የተራበ ሰው ካለው ይበላል። ሁሉም እንደ ኢትዮጵያ እንጂ እምነት እንደ ትልቅ ልዩነት ተቆጥሮ ወይም ደግሞ አንተ ሙስሊምና አንተ ክርስቲያን ተባብሎ የሚከበር በዓል አልነበረም። እዛ አካባቢ ያለው ነገር በጣም ደስ ይላል። በቃ እኛነታችንን ትክክለኛዋን ኢትዮጵያ ድሮ የምናውቃትን ያልተከፋፈለችውን አንድ የሆነችውን ሁሉም ሰው በሰውነቱ የሚተዋወቅባት ሰው በሰውነቱ የሚዋደድባትን ኢትዮጵያ ለማየት ችያለሁ፣ ቁልቢ ላይ ማለት ነው።
እኔም ከትላንት ወዲያ ከሐረር ወደ ድሬዳዋ ስመለስ ከፍተኛ የትራፊክ መጨናነቅ ያለባት የአወዳይ ከተማ የትራፊክ እንቅስቃሴን የከተማ በጎ ፈቃደኛ ወጣቶች ሲያስተናብሩ ተመልክቻለሁ። በምስራቅ ሐረርጌ ዞን ፖሊስ መምሪያ የመንግስት ኮሚኒኬሽን ጉዳዮች ኃላፊ የሆኑት ኮማንደር ስዩም ደገፋ በዓሉ ከመከበሩ በፊት ፖሊስ ጸጥታውን ከማረጋገጥ አንጻር ሰፊ ቅድመ ዝግጅት ማድረጉን ነው የሚናገሩት።
እንደሚታወቀው እኛ የተነሳ ነው ካለፉት የቁልቢ ገብርኤል ንግስ በዓል ተመክሮ በመነሳት የአጭር ጊዜ እቅድ በማውጣት ነው። በዚህ መሰረት ትልቆት ወንጀል የሚበዙባቸው የደብር ግቢ ውስጥ ከደብር ውጭ አንዳንድ መዝናኛ ቦታዎች ላይ የጥንቃቄ መልእክት ህብረተሰቡ ንብረቱን፣ ገንዘቡን፣ ሞባይሉን እንዲይዝ የለጠፍናቸው የጥንቃቄ መልእክቶች አሉ። ከዛ ውጭ ደግሞ ያው እንደሚታወቀው በሺዎች የሚቆጠሩ የሚገመቱ የቤት መኪና፣ የህዝብ ትራንስፖርቶች ወደ ስፍራው ላይ ይመጣሉ። እዚህ ላይ ከዚህ ጋር በተያያዘ ብዙ ጊዜ አደጋዎች ይደርሳሉ። የሰው ህይወት ይጠፋል፣ አካል ይጎላል፣ ንብረት ይወድማል። ይህንን በተመለከተ በራሪ ጽሁፎችን አዘጋጅተን ምዕመናኑ ይህን እያነበበ አሽከርካሪ ይህን እያነበበ የትራፊክ ህግና ደንብ እያከበረ እንዲያሽከረክር በማድረጉ ነገር ለምዕመናኑ የግንዛቤ ማስጨበጫ ይሆናል ያልናቸውን ነገሮች ሁሉ አካሂደናል። ምዕመናኑ ያው እንደሚታወቀው ከአጎራባሽ ክልል ቱሪስቶች፣ አምባሳደሮች፣ የእምነቱ ተከታዮች፣ የሃይማኖት አባቶች፣ የሀገር ሽማግሌዎች፣ አረጋውያኖች ይመጣሉ። እነዚህን እንዴት ሊከባከቡ ይችላሉ ከሚል አንጻር ያው ጥበቃው የሚጀምረው ከምስራቅ ሸዋ እስከ ቁልቢ፣ ከጅጅጋ እስከ ቁልቢ፣ ከድሬዳዋ እስከ ቁልቢ ያሉት መንገዶች በሙሉ በጸጥታ አካላት የተሸፈኑ ነው። አስተማማኝ የጸጥታ አካላት ስለነበረ በቅርብ እንዲያደርጉ፣ ችግር ሲያጋጥማቸው ደግሞ መረጃ የሚሰጡበት በተመደቡት የፖሊስ አባላት መረጃ እንዲሰጡና ያም አልሳካ ካለ በጊዜያዊ የመረጃ ስልክ ቁጥራችን ደውለው መረጃ እንዲሰጡ ተደርጓል።
ምዕመናኑ በመንከባከብና ጸጥታን በማረጋገጥ ረገድ የአካባቢ ሙስሊም ማህበረሰብ የአንበሳውን ድርሻ እንደተወጣ ኮማንደሩም ይመሰክራሉ።
እንግዲህ እንደሚታወቀው ገብርኤል የሚገኘው በርካታ ሙስሊሞች በሚገኙበት መሀል እምብርት ላይ ነው። እነሱም ጅብሪል ብለው ከኦርቶዶክስ እምነት ሃይማኖት ጋራ ገብሩ ትልቅ እምነት አላቸው። በዚህም የተነሳ አብሮ በመኖር አብሮ በመተሳሰር አብሮ በማክበር በመቻቻል በመፈቃቀር ያለን የረዥም ጊዜ ተመክሮ አንጻር በመነሳት የዘንድሮ ለየት ባለው መልኩ አንድ ብዙ ከያዙትን በመርዳት የደከሙትን በማገዝ እረፍት ቦታ በመስጠት ውሃ በማቅረብ ለየት ያለ የተቻችሎ እንትን ያሳዩት በጎ ፈቃደኝነት እንቅስቃሴ እንደዚህ የታየበት ጊዜ የለም ማለት ነው። እንደውም ያነጋገርናቸው የእምነቱ ተከታዮች ነበሩ። እነሱ በሰጡን አስተያየት መሰረት እንደዚህ አይነት የሁለቱ እምነት ተቻችሎ እንደምሳሌ ሊጠቀስ የሚችልና እንደዚህ አይነት አጋጥሞን አያውቅም የሚል ነው።
በአሉ ያለምንም የትራፊክ አደጋ የተጠናቀቀ ሲሆን ቁልቢ ካረፉ ምዕመናን 15000 ብርና ጋቢ ሲሰርቁ እጅ ከፍንጅ የተያዙ አራት ሰዎችም ለዚሁ ዓላማ በተቋቋመ ፈጣን ችሎት ከአንድ አመት ከአራት ወር እስከ ሁለት አመት ከሶስት ወር የሚደርስ ፍርድ ተፈርዶባቸዋል። የድሬዳዋና ሀረር ከተሞች በአሉ ከመድረሱ ከቀናት አስቀድሞ የንግድ ትርኢትና ባዛሮችን ያዘጋጁ ሲሆን በድሬዳዋ ከባዛሩ ጎን ለጎን የተዘጋጀ የሙዚቃ ኮንሰርትም አለ። የሁለቱ ከተሞች ሆቴሎች ከሶስት ቀን በፊት ቀድመው ሙሉ በሙሉ በምዕመናን የሚያዙ ሲሆን በትምህርት ቤቶችና በግለሰብ ቤቶች የሚያድሩትም ምዕመናን በርካታ ናቸው። በአሉ የአካባቢውን የንግድ እንቅስቃሴ እንዳነቃቀው የሚናገሩ በርካቶች ናቸው። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ድሬዳዋ።
አዲስን ለዘገባው እናመሰግናለን። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። 10 ደቂቃ ይቀረናል ፕሮግራማችን አገባደን ትግርኛ እንዲተካ ቦታ ለመልቀቅ። የመጨረሻው ቅንብር አፍሪካ በጋዜጦች አዳነች ፍሳዬ እንደምታቀርበው።
አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። ከሰላም ስምምነቱ በኋላ ኤርትራ ውስጥ ያለው ሁኔታ፣ ሱዳን ላይ የተከሰተው ህዝባዊ ተቃውሞ፣ በአንዳንድ የኮንጎ ዲሞክራሲያዊ ሪፑብሊክ ክፍሎች የምርጫ ጊዜ መተላለፍ ያስነሳው ቁጣ የሚሉት ርዕሶች ነው በዛሬው አፍሪካ በጋዜጦች ቅንብራችን የምንመለከተው። ዘ ግሎብ ኤን ሜይል የተባለው ካናዳ የሚታተም ጋዜጣ ዘጋቢ ኤርትራ ሄዶ የተገነዘበውን ሁኔታ ዘርዝሯል። ኤርትራ እንደ አውሮፓ አቆጣጠር በ1993 ዓ.ም ከኢትዮጵያ ከተገነጠለችበት ጊዜ አንስቶ ምርጫ ተካሂዶ አያውቅም። በብዙ ሺህ የሚቆጠሩ እስረኞች ከማንም ጋር ሊገናኙ በማይችሉበት ሁኔታ ካለ ፍርድ ታስረው ይገኛሉ። አብዛኞቹ ወጣቶችና ጎልማሶች በወታደራዊ አገልግሎት ወይም በመንግስት ስራ ካለምንም ገደብ ያገለግላሉ። አገልግሎታቸው እስከ 20 ዓመታት ድረስ ሊቀጥል ይችላል ይላል ዘ ግሎብ ኤን ሜይል ላይ የወጣው ጽሑፍ። አብዛኞቹ የውጭ ሚዲያ ኤርትራ መግባት ስለማይፈቀድላቸው እንዲህ አይነቱ በደል ከዓለም ሕዝብ እየተደበቀ ነው። መንግስቱ ሁሉንም ነገር በምስጢር ስለሚይዝ በውጭ ሚዲያ ስለተዘገበው በከፍተኛ የመንግስት ባለስልጣን ጀነራል ስብሐት ኤፍሬም ላይ ተደረገ ስለተባለው የግድያ ሙከራ እንኳን ለማረጋገጥ አልፈለገም ይላል ጽሑፉ። ኔፕቱን ሪሶርስ የተባለው የካናዳ የማዕድን ኩባንያ የኤርትራን መንግስት በመደገፍ ረገድ አብይ ሚና እንደሚጫወት ጽሑፉ ሲገልጽ በኤርትራ ትልቁ ባለሀብት እንደሆነ ጠቅሷል። የማዕድን ኩባንያው የኤርትራ መንግስት ብቸኛው የገቢ ምንጭ ነው ይላል። በግብርና በሌሎች ኦፊሴላዊ ክፍያዎች ከ1 ቢሊዮን ዶላር በላይ የሚሆን ገንዘብ ለመንግስት እንደሚያስገባ ያወሳል። ኔፕቱን በኤርትራ ቢሻ ወርቅና የመዳብ ማዕድን የ60% ድርሻ ይዞ ከኤርትራ መንግስት ጋር በሽርክና የሚሰራ በመሆኑ በውትድርና አገልግሎት ያሉ ኤርትራውያን በማዕድኑ እንዲሰሩ በማድረግ በባርነት አገልግሎት ተሳትፏል የሚል ክስ ቀርቦበታል። የካናዳ ከፍተኛ ፍርድ ቤት ጉዳዩ በካናዳ ሊዳኝ ይችል እንደሆነ በመጪው ወር ሊያየው ቀጠሮ መያዙን ዘ ግሎብ ኤን ሜይል ጋዜጣ ጠቅሷል። ኔፕቱን ሪሶርስ የተባለው የካናዳ የማዕድን ኩባንያ ጉዳዩ በካናዳ ሳይሆን በኤርትራ ነው መታየት ያለበት የሚለው ክርክሩን የይግባኝ ፍርድ ቤት ስላልተቀበለው በከፍተኛ ፍርድ ቤት ይግባኝ ማለቱን ጽሑፉ ገልጿል። ጽሑፉ ቀጥሎም ኤርትራ ትንሽ አገር ብትሆንም የሕዝቧ ብዛትም 4 ሚሊዮን ገደማ ቢሆንም ወደ ስዊዝ ካናል በሚያስወጣው ቀይ ባህር ላይ ስለምትገኝ ለልዕለ ሀያላን ሀገሮች ስትራቴጂካዊ ጠቀሜታ እንዳላት ጽሑፉ ያወሳል። ኤርትራውያን ከሚያሰሙት ምሬት አንዱ የግል ቤት መስራት መከልከል መሆኑን የግሎብ ኤን ሜይል ጽሑፍ ሲያስረዳ ደሞዝህ 2000 ናቅፋ ሆኖ ለመኖር በወር የሚያስፈልግህ ገንዘብ ግን 4000 ናቅፋ ነው ሲሉ አንድ ነዋሪ ማማረራቸውን ጽሑፉ ጠቅሷል። ሌላው የሀገሪቱ ነዋሪዎች የሚያነሱት ነጥብ አሁን ከኢትዮጵያ ጋር የነበረው ግጭት ስላበቃ የሚያሰጋ ነገር የለም፣ ለምንድን ነው አሁንም ወታደራዊ አገልግሎት ከ18 ወራት በላይ የሚቀጥለው የሚል ነው። አቶ መኮንን ጎይቶም የተባሉ በኤርትራ የባህልና የስፖርት ኮሚሽን ከፍተኛ ባለስልጣን በበኩላቸው ኢትዮጵያ አሁንም ቢሆን በኤርትራ ላይ አደጋ የማድረስ መሰረት አላት፣ በዛም ላይ ብሔራዊ አገልግሎቱ ካቆመ መንግስት ከወታደራዊ አገልግሎት ለሚወጡት ሰዎች የስራ ዕድልና መኖሪያ ማቅረብ ይኖርበታል። ለውጥ ጊዜ የሚወስድ ሂደት ነው። ኢትዮጵያ ውስጥ የፖለቲካ መረጋጋት የለም። የህዝቧ ብዛት ከ100 ሚሊዮን በላይ ነው። ስለሆነም በአነስተኛዋ ጎረቤቷ ልትነሳ ትችላለች ማለታቸውን ዘ ግሎብ ኤን ሜይል ጋዜጣ ድረገጽ ላይ የወጣው ጽሑፍ አስነብቧል። አሶሺየትድ ፕሬስ የዜና አገልግሎት ደግሞ ሱዳን ውስጥ ሲካሄድ ስለቆየው ህዝባዊ ተቃውሞ ዘግቧል። ካለፈው ሳምንት ረቡዕ አንስቶ በአብዛኞቹ የሱዳን ክፍሎች የተቃውሞ ሰልፎች ተካሂደዋል። የሱዳን ጋዜጠኞች ማህበር የሚቀርቡትን የነጻነትና የዲሞክራሲ ጥያቄዎችን በመደገፍ ፕሬዚደንት ዑመር አልበሽር ከስልጣን እንዲወርዱ በመጠየቅ የሥራ ማቆም አድማ አካሂዷል። የጋዜጠኞቹ ማህበር ያወጣው መግለጫ የሶስት ቀናቱ የሥራ ማቆም አድማ መንግስት በጋዜጠኞች ላይ የሚያደርሰውን ሳንሱርና ጋዜጦች እንዳይታተሙ ማገድን የመሳሰሉትን በደሎች ለመቃወም ጭምር ነው ማለቱን የአሶሺየትድ ፕሬስ የዜና አገልግሎት ጠቁሟል። በመጀመሪያዎቹ 5 የተቃውሞ ቀናት ወቅት 37 ሰዎች እንደተገደሉ አምነስቲ ኢንተርናሽናል የተባለው የሰብአዊ መብት ተሟጋች ቡድን መናገሩን ዘገባው ጠቅሷል። የሀገሪቱ መንግስትም የሞቱ ሰዎች እንዳሉ መናገሩን ዩናይትድ ስቴትስ፣ ብሪታንያ፣ ኖርዌይና ካናዳ በተቃውሞ ሰልፈኞች ላይ ጥይት የመተኮሱ ተግባር ምርመራ እንዲካሄድበት ጥሪ ማቅረባቸውን የአሶሺየትድ ፕሬስ ዘገባ አውስቷል። ተቃውሞ ከጀመረበት ጊዜ አንስቶ መንግስት በነጻ ጋዜጦች ላይ ከባድ ሳንሱር መጣሉን፣ የመንግስት ሚዲያ ደግሞ የመንግስትን መስመር ብቻ እንደሚከተል ዘገባው ሳይገልጽ አላለፈም። የብሪታንያ የዜና ማሰራጫ ኮርፖሬሽን ቢቢሲ ድረገጽ በዘገበው መሰረት በኮንጎ ዲሞክራሲያዊ ሪፑብሊክ ባለፈው እሁድ ምርጫ ቢካሄድም በርካታ ተቃዋሚዎች የሚበዙባቸው ቦታዎች በምርጫው አለመካተታቸው ያስቆጣቸው ሰዎች ለተቃውሞ ሲወጡ እምባስ መጭ ጋዝ ተተኩሶባቸዋል። የጸጥታ ችግርና የኢቦላ ስጋት አለባቸው በሚባሉ 3 ከተሞች የምርጫው ሂደት እስከ መጪው መጋቢት ወር ድረስ እንዲዘገይ ተደርጓል። ነገር ግን አዲሱ ፕሬዝደንት ቃለ መሐላ የሚፈጽሙት በመጪው ጥር ወር በመሆኑ ከ1 ሚሊዮን በላይ የሚሆኑ ዜጎች ድምፅ ቦታ አይኖራቸውም ማለት መሆኑን የቢቢሲው ዘገባ አውስቷል። የኮንጎ ዲሞክራሲያዊ ሪፑብሊክ እንደ አውሮፓ አቆጣጠር በ1960 ዓ.ም ከቤልጅየም ቅኝ አገዛዝ ነጻ ከወጣችበት ጊዜ አንስቶ ሰላማዊና ዲሞክራሲያዊ ስልጣን ሽግግር ኖራት እንደማያውቅ ዘገባው ጠቁሟል። ለ17 ዓመታት ያህል በስልጣን ላይ የቆዩት ፕሬዚደንት ጆዜፍ ካቢላ ከሁለት ዓመታት በፊት ከስልጣን መነሳት ነበረባቸው። ነገር ግን መሰረተ ልማቷ ደካማ በሆነው ሀገር በህዝባዊ መነሳሳትና በሎጂስቲክስ ችግር ምክንያት የሚተካቸውን ሰው የመምረጡ ጊዜ ሲራዘም ቆይቷል። የተቃዋሚዎች ደጋፊዎች ካቢላ በስልጣን ላይ ለመቆየት ሲሉ የሚሸርቡት ደባ ነው የሚል ጥርጣሬ አላቸው። ፕሬዚዳንቱ ግን ይህን ያስተባብላሉ። በፕሬዝዳንታዊው ምርጫም የቀድሞው የአገር አስተዳደር ሚኒስትር ኢማኑኤል ራማዚኒ ሻዳሪን እንደሚደግፉ ተናግረዋል ይላል የቢቢሲው ድረገጽ ላይ የወጣው ዘገባ። የሀገሪቱ የምርጫ ኮሚሽን በአንዳንድ ቦታዎች የምርጫ ጊዜውን ለማስተላለፍ ከመወሰኑ በፊት አንዳንድ የሚመለከታቸው ክፍሎችን አማክሬያለሁ እንደሚል የቢቢሲ ዘገባ ጠቅሷል። የህገ መንግስት ጠቢብ ትሬዘር ማኮኒያ ግን በመምረጥ መብት ላይ ገደብ ሊያደርግ የሚችለው የምርጫ ኮሚሽኑ ሳይሆን ህገ መንግስታዊ ችሎት ነው ብለዋል ሲል የቢቢሲው ድረገጽ ላይ የወጣ ዘገባ አስገንዝቧል። አድማጮች፣ የዛሬው አፍሪቃ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን።
አመሰግናለሁ አዳነችን ለአፍሪካ በጋዜጦች ቅንብሯ። አሁን የማጠቃለያ ዜና አላሰማም። ከ1934 ዓ ም እስከ 2010 ዓ ም የወጡ የኢትዮጵያን ህግጋት ማንም ተጠቃሚና የሚፈልግ ሰው በቀላሉ እንዲያገኛቸው ለማድረግ የታሰበ የመረጃ ቋት ተዘጋጅቷል። የሰነዶች ማረጋገጫና ምዝገባ ኤጀንሲን አሰራርም ለተገልጋዮች ቀላል ቅርበት እንዲኖረው የሚያደርግ የተባለ የኢንተርኔት አገልግሎት ይፋ ተደርጓል። ቁልቢ ገብርኤል በሰላም ተጠናቋል። ዛሬ ሙስሊም ምዕመናን ከወትሮ ለየት ባለ ሁኔታ በጎ ፈቃደኞቹ ድጋፍ ሲሰጡ ታይተዋል። ኤርትራውያንም ከ20 ዓመታት በኋላ ከኤርትራ ተነስተው ቁልቢን ከኢትዮጵያውያን ጋር በጋራ አንግሰዋል። ይበንዲ እንዳለ ኤርትራ ውስጥ የህክምና የበጎ ፈቃድ አገልግሎት ለመስጠትና የልምድ ልውውጥ ለማድረግ የተነሱ 39 ኢትዮጵያውያን የህክምና ባለሙያዎች ዛሬ በጤና ጥበቃ ሚኒስትር ደኤታ ዶክተር ሊያ ታደሰ ተሸኝተዋል። በፕሬዚደንት ዶናልድ ትራምፕና በዲሞክራት እንደራሴዎች መካከል በተፈጠረው የበጀት መፋጠጥ ምክንያት በከፊል ከተዘጋ ሰባተኛ ቀኑን ለያዘው የዩናይትድ ስቴትስ መንግሥት የመከፈት ፍንጭ የሚችል መፍትሄ እስካሁን አልታየም።
የአሜሪካ ድምፅ ራዲዮ ጣቢያ በ22 በ25ና በ30 ሜትር ባንድ እንዲሁም በናይል ሳት የሚያሰማውን ፕሮግራም አጠቃለለ። በነገራችን ላይ ቁልቢ ገብርኤል ስትል ጥላሁን ግዛው የተገደለው ልክ በዛሬው ዕለት የዛሬ 49 ዓመት ነበር። ከታሪክ ማህደር አድማጮች፣ ፕሮግራማችን እዚህ ላይ ተጠቃልሏል። የትግርኛ ፕሮግራም ይቀጥላል። ያስተናገድናችሁ እኔ አዲሱ አበበና
እኔም ሰሎሞን አባተነን አብራችሁን ስለቆያችሁ እናመሰግናለን። ክቡራትና ክቡራን፣ የትግርኛ ዝግጅት ይቀጥላል።
በእኛ በኩል ሰላም፣ ደህና ደሩ። Thank you.